የእናቶች ወግ እና የልጆች አስተዳደግ የፌስቡክ ገጽ ከተመሰረተ አንድ አመት ሞልቶታል። ይህ ገጽ በአንድ አመት ጊዜ ውስጥ ከ160 ሺህ የሚጠጉ አባላት ሲኖሩት በቀን ከ100 በላይ ጽሑፎችን ያስተናግዳል። በዚህ ገጽ ላይ አባል የሆኑ ሴቶች ከተለያየ የህይወት ተሞክሮ የመጡ ሲሆን በገጹ ላይ ስለ ልጆች ጤና አመጋገብና አስተዳደግ፣ ስለ ትዳር ባልትና እርግዝናና ስለ ሴቶች ጤና የመሳሰሉ ጥያቄዎችና ውይይቶች ይስተናገዱበታል። የገጹ መስራች ቲና ተረፈ ነዋሪነቷን በዚህ በዩናይትድ ስቴትስ ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላ በአባቶች በቀረበ ጥያቄ መሰረት መልካም ቤተሰብና የልጆች አስተዳደግ የሚል አባቶች የሚታከሉበት ገጽ መስርታለች። ከፊና ተረፈ ጋር ቆይታ ያደረገችው ኤደን ገረመው ናት። ዘገባው የተሰናዳው ለሴቶችና ቤተሰብ መሰናዷችን ነው። ቆይታቸው ወይዘሮ ቲና የሁለቱን ገጾች አመሰራረት ከምታስረዳበት ይጀምራል።
እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ አመት በፊት የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከአመት በፊት ነው። በአመት ውስጥ 158,000 አባላትን ይዟል እስካሁን ድረስ። የእናቶች ወግ ስለ ልጆች አስተዳደግና አመጋገብ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ህጻናት ላይ ነው ያለው። ብዙ ትኩረት አድርገን የምንሰራው እናቶችና ህጻናት ላይ ነው። ግን ገጹ እየሰፋ ሲሄድ፣ አባላቶቻችን እየጨመሩ ሲሄዱ፣ አባቶች እኛም የቤተሰባችን ጉዳይ ይመለከተናል፣ እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ። ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም የሚመለከተናል፣ እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ፔጁ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብና የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። መልካም ቤተሰብ የመልካም ማህበረሰብ መሰረት ነው። መልካም ማህበረሰብ ደግሞ መልካም ዜጋ ይሆናል። ስለዚህ ለዚህ ሁሉም ውጤቱ መልካም ቤተሰብ ነው ብለን እናምናለን።
እንግዲህ አንቺ እናቶች በዚህ ዙሪያ በተለያዩ ሀሳቦች ዙሪያ መወያየት ያስፈልጋቸዋል ያስባለሽ ነገር ምን ነበረ?
ይህንን ገጽ ስንከፍት መልካም ቤተሰብና ልጆች አስተዳደግም ሆነ የእናቶች ወግን ስንከፍት ወደ ልባችን የመጣው ድካም እንዳለው የተለያዩ የምናያቸው ማህበረሰብ ላይ ያሉ ክፍተቶች ናቸው። የምንጫወትበት ሰዓት ላይ ከጓደኞቻችን ወይንም ከቤተሰብ መሀል ወይንም ወደ ሆስፒታልን በምንሄድ ሰዓት ወይንም በስራ ቦታ ላይ የምናያቸው በጣም ብዙ እውቀትን የሚያስፈልጉ እኔ እዚህ ጋር ብሰራ፣ እኔ እዚህ ጋር ያለኝን ክፍተት ብሞላ፣ እኔስ እዚህ ጋር ምን አስተዋጽኦ አደርጋለሁ ለማህበረሰቤ? ይሄ ነው ከሚታየው እኔም የልጆች እናት ነኝና ምን ያክል ልጆች ላይ ክፍተት ሊኖር እንደሚችል በተለይ አዲስ ሲሆኑ ዙሪያ ላይ ቤተሰብ ሳይኖር ሲቀር ምን ያክል መደናገር እንደሚፈጠር፣ ምን ያክል የአእምሮ ጫና እንደሚኖር፣ ምን ያክል ብዙ ነገሮች ሊያስቸግሩ እንደሚችሉ ይህንን ያው ከምናየውም ከራሳችንም የምንገምታቸው ነገሮች ነበሩና ይህንን ፔጅ በመክፈት ደግሞ አስተዋጽኦ ለማድረግ ነው።
እንግዲህ እንዳልሽው ነው እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየ እውቀት ደረጃ ላይ ያላቸው እናቶች የተለያየ ሀሳቦችና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሽው ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድን ናቸው? የቱ ጋር ነው ክፍተት ያያችሁት የበለጠውን?
ያው ስንነሳ የገጻችን አባል የሆነ ማንኛውም ሰው ይሄ ይነሳል ይህ አይነሳል የሚባል ነገር የለም። ሁሉንም ነገር በነፃነት ያለ ገደብ እንደፈለገ ሀሳብ ይፈሳል። ግን ያንን ለማቅረብ ያው ህግና ደንብ አለው። ህጉን ተከትሎ እና ደንቡን ተከትሎ ይሄዳል። እርሱም ከሃይማኖት፣ ከፖለቲካ፣ ከዘረኝነት ሀሳብ ፍጹም ነፃ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም። እኛ መልካም ቤተሰብ ነን። ልዩነታችን ውበታችንና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን፣ እንጠይቃለን፣ እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን። ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድን ነው? እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ፣ ስለ እርግዝና፣ ስለ ምጥ፣ ወሊድ፣ ጡት ማጥባት፣ ቤት በመሆናቸው የሚደርስባቸው አእምሯዊ ጫና፣ ከወሊድ በኋላ ያለ የመንፈስ ጭንቀት፣ ስለ በጀት፣ ኑሮ፣ ባልትና እና ሲንግል ቤተሰቦች ልጁን ብቻዋን የምታሳድግ ሲንግል እናት ይነሳል። በሁለተኛነት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል። ስለ ልጆች አስተዳደግ ስንል ጡት ማጥባት፣ ፀሐይ ማሞቅ፣ ክትባት፣ ስለ ግግ፣ ስለ ጥርስ ማውጣት፣ ስለ ተጨማሪ ምግብ አጀማመር እና አዘገጃጀት፣ አካላዊ እድገት፣ ንጽህና አጠቃቀም፣ ፖፖ ማስተማር፣ አፍ መፍታት እና የመሳሰሉት ነገሮች ይነሳሉ። በሶስተኛነት በዋነኝነት የሚነሳው ስለ ትዳር። በአሁኑ ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው። በዚህ ምክንያቱም መልካም ቤተሰብ በየቀኑ ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን። ሁሉም ቤተሰቦች ስሜታቸውን እንዲናገሩ እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያስርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት፣ የልጆች አስተዳደግ ላይ እንዳይቅም አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥያቄውና በገጹ ላይ የሚነሱ ናቸው።
እሺ፣ እንግዲህ ገጹን ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶችና ግጭቶችንም አይቻለሁ እና አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው? እናንተ ከታዘባችሁት
በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይህንን ተው አትንኪ፣ ይህ አይወራም፣ ይህንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን ይህነዛ አታውሩ የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል ለማውራት እነሱ ነገሮች። እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ጾታዊ ግንኙነቶች ናቸው። ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም? አዎ ከተባለ እንዴት እና መቼ? የወለደች ሴት እሷ መቼ ማድረግ ትችላለች? የሴት ልጅ ፍላጎት ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን፣ በወንዶች የሚደርስ አካላዊ አእምሯዊ ጥቃቶች በገጻችን ላይ በአሉታዊና በአዎንታዊ መንገድ ከፍተኛ ፍጭትና ግጭትን ያስነሳሉ። እነዚህ ርዕሶች አይነሱም ሲባሉ ማይነሱት ለማንም ነው፣ ለሕክምና ባለሙያም፣ ለትዳር አጋርም፣ ለጓደኛም፣ ለዘመድም፣ ለማንም አይነሱም። የዛች ሴት የግል ሚስጥሯ ነው። እኛ በዚህ አባባል አንስማማም። መነሳት አለባቸው፣ መነገር አለባቸው ብለን ነው የምናምነው።
እንደዚህ አይነት ወሬዎች በፌስቡክ ገጽም ላይ ከሌሎች ከምንቀርባችን ከሆነ ሰው ጋር ማውራት የለብንም የሚሉትን ሰዎች ደግሞ እንዲያወሩ ግልጽ እንዲሆኑ ከሚታመን ሰው ጋር ሀሳባቸውን እንዲያካፍሉ ለማበረታታት ምን ታደርጋላችሁ?
በዚህ ነገር ላይ ብዙ ነገር እያደረግን ነው። ከምናደርጋቸው የተወሰኑ ነገሮች አንደኛው ምንድን ነው? እኛ ራሳችን ወጥተን ለማህበረሰቡ ትምህርት እየሰጠን ነው። ትምህርቶችን በማስተማር ርዕሶችን በማንሳት በማወያየት ማህበረሰቡ ወደ እኛ እንዲመጣ፣ በተለይ ሴቶች ናቸው እንደዚህ ነገር ላይ ብዙም የማይሳተፉት ምክንያቱም ባህላችን አይባልም ስለሚል ማለት ነው። ስለዚህ እኛ ራሳችን በምናወያየት በምንጀምር ሰዓት እናቶች ይሄ ነገር የኔ ችግር ነው ማለት ይጀምራሉ። አንደኛው ያንን እያደረግን ነው። ሁለተኛው ግን ልክ እኛ ያንን ማወያየት ስንጀምር በውስጥ መስመር ሊያነጋግሩን ብዙ እናቶች ይመጣሉ። ስለዚህ በዛ ሰዓት ላይ አይዞሽ፣ በርቺ፣ ይህ ችግር የአንቺ ብቻ አይደለም፣ አንቺ እንደ ብቻሽን ስለያዝሽ ነው እንጂ አንቺ ብቻ ነን። አንቺ ግን ብትወጪ ለሌላው መንገድ ትከፍቻለሽ፣ እኛም አብረንሽ ነን፣ ምንም ነገር ቢመጣ እንከላከልልሻለን። ስለዚህ በርቺ እያለን ወደፊት እንድትወጣ እናረጋለን። አንዳንድ ሴቶች በእርግጥ እንዲታወቁ የማይፈልጉ ሴቶች አሉ፣ አሁንም እንዳልነው ከባህል አንጻር። ምክንያቱም ይህንን ነገር እንኳን ጓደኛ ማህበረሰብ ቀርቶ የተዳራጋር እንኳን ማያቀበት ነገር አለ። አብዛኛው የተዳራጋር እንኳን አያቀም። ስለዚህ ወደፊት መውጣት አትፈልግም። በዛ ሰዓት ላይ የምናረገው ነገር ምንድነው? ስማቸው ሳይታይ ጥያቄያቸውን ማቅረብ እንዲችሉ መንገድ አመቻችተናል። ወይንም ደግሞ ጥያቄያቸው በእኛ መሰረት ወደ እኔም ጋር ሲመጡ እኔ ጥያቄያቸውን አስቼ ለግሩፕ ጥያቄውን አቅርባለሁ። መልሱን በዛ መሰረት ይከታተላል። ያንን ግን በማየታቸው ሌሎቹም እናቶች ለክኝ ነገር የኔ ብቻ ችግር አይደለም፣ ስለዚህ ነገር ልጠይቅም መልስ አገኛለሁ በማለት ጥያቄዎችን እያቀረቡ ሌላው መልካም ቤተሰብና ልጆች አስተዳደግ ላይ ቅድም እንደተባባል ነው አባቶች እየገቡ ነው፣ ማህበረሰብ እየገባ ነው። እንደዚህን ነገሮችን እየወሰድን ለግሩፕ ጥያቄ ስናቀርብ ስናወያይ ቤተሰብ መረዳዳት ይጀምራል። ባልና ሚስት እየተረዳዱ ይሄዳሉ። ለማበረታታት ይህንን እያደረግን ነው።
እነዚህን አይነት ሀሳቦችን አንስቶ መወያየቱ ያለው ፋይዳ ቤተሰብን ለመገንባት ሂደት ውስጥ በተለይ ደግሞ በሴቶች ህይወት ላይ የሚያመጣው ለውጥ ምንድን ነው ትያለሽ?
እነዚህን ነገሮች መነጋገር የሚሰጠው ፋይዳ እና ጠቀሜታ በጣም ትልቅ ነው። እንዲ አንዳንዴ በቃላት እንዲ ሶስት ፋይዳ የምትለው ሶስት ቃል እንደሆነችው በሶስት ቃል ብቻ አይደለም የሚገለጸው። እጅግ በጣም ትልቅ ፋይዳ ነው ያለው። ይህንን ባለመናገራቸው ሴቶች በውስጣቸው ላይ ከፍተኛ የስነ ልቦና ጫና ይደርሳል። ሲቀጥል ደግሞ ትዳርንና ቤተሰብን ይበትናል። አብዛኞቹ ችግሮች ቀላል ነው መፍትያቸው፣ ግን ባለመነገራቸው ብቻ ጭንቅላታቸው ውስጥ ብቻ በመያዝ ሊፈታ የሚችል ችግር ሳይፈታ ሁሉ ጊዜ ከእነሱ ጋር ይዘውት ይኖራሉ። ስለዚህ እንደዚያን ነገሮች መወያየት አለባቸው። መድረክ ላይ መምጣት አለበት። ይሄ ነገር በመነሳቱ ብቻ ብዙ እናቶች ከብዙ ጭንቀቶች ተቃልሉላቸዋል። ብሎም አልፎ ተርፎ ብዙ ሐኪም ቤት መሄድ የሚገባቸው እናቶች ግን ለሐኪም መናገር ፈርተውና አፍረው እቤት የተቀመጡ እናቶችን ወደ ሐኪም ቤት እየሄዱ መታከም ጀምረዋል። ወደ ሐኪም ቤትም እየላክን ነው እና ትልቅ ፋይዳ ነው ያለው።
አንቺ ነሽ የጀመርሽው? አሁን ምን ያህል ትሆናላችሁ ቡድናችሁ?
እውነት ነው ውጤቱ ሲታይ ደስ ይላል፣ ሲሰራ ግን በጣም ይከብዳል። ሁሉ ጊዜ ለሰራው ለዚህ ስራ ሞራል የሚሆነኝ የመጨረሻው ውጤት ሲሰራ ከልጆች ጋር ከውጭ ስራ ጋር በተለይ ከውጭ ሀገር ኑሮ ጋር ቀላል አይደለም፣ እጅግ በጣም ከባድ ነው። በአሁኑ ሰዓት አብረውን እያገዙኝ ያሉ ልጆች ወደ 6 ልጆች አሉ። ከኔ ጋር የሚሰሩት ልጆች ቮለንተር ነው፣ ሁላችንም እየሰራ ነው ያለ ነው። የያዝነው ሰው በርግጥ ብዙ ነው፣ ግን ሁሉም ቮለንተር ነው እያደረገ ያለው።
እንግዲህ ይሄ ገጽ ወደፊት ምን ይሆናል? አላማችሁ ምንድን ነው?
ይሄ ገጽ ያው በፍጥነት እጅግ በጣም በፍጥነት እያደገ ያለ ገጽ ነው። ያው በአመት ውስጥ እንግዲህ 162,000 ሰው አለ። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን 150 ፖስት እንቀበላለን። መልካም ቤተሰብም ላይ እንደዚሁ ብዙ ፖስቶች እንቀበላለን። ምክንያቱም ሁሉ በሚሰጠው ነገር ጥሩ ነገር ነው። የእውነትም መልካም ቤተሰብን ለማቃናት ነው እየተሰራ ያለው። ትዳሬ ተቃና፣ ትዳሬን በእውቀት እየመራውኝ ነው የሚሉት እጅግ በጣም ብዙ ቤተሰቦች ናቸው። ስለዚህ እነሱ ቤተሰብን በመጋበዝ ጓደኞቻቸውን በመጋበዝ ወደ እኛ ጋር በመቀላቀል እጅግ በጣም እየሰፋ ነው የሚሄደው። ስለዚህ አሁን ሁለተኛው ቀጣዩ ፕላናችን በቅርብ ጊዜ ዩቲዩብ ይኖራል። በዩቲዩብ እንጀምራለን። ሌላው ደግሞ ምናልባት ኢንተርኔት የሌለበት ክፍለ ሀገር ላይ ያሉ እንዲሁም የመብራት እጅግ ችግር ያለበት ቦታ አካባቢ አለ። የእኛ ገጽ ለሁሉም ማህበረሰብ ተደራሽ እንዲሆን እንፈልጋለን። ስለዚህ የሬዲዮ ፕሮግራም እንጀምራለን የሚል እቅድ አለን። እንደ ቅድነት ይህም እቅድ አለን እና ወደፊት ለህዝቡ በአጠቃላይ ተደራሽ የሚሆን ትልቅ ፕላን አለን።
እዚህ ደግሞ ማለት እስካሁን ሴቶች ላይ ያተኮረን ነበረ ስናወራ የነበረው ለሴቶች ህይወት መለወጥ፣ ለሴቶች መሻሻል እና ማደግ የወንዶችም ተሳትፎ እና የወንዶችም ጥረት ያስፈልጋል ይባላል እና ወንዶች በገጹ ላይ ያላቸው ሚና እንዴት ትገልጸዋለሽ?
እውነት ነው፣ ለሴቶች ህይወት መቃናት የወንዶች ሚና በጣም ከፍተኛ ነው። ይህንንም በማመናችን አንዱ የአድሚናችን አባል ወንድ ነው ያደረግነው። ይህንን ሚና ተቀብለነዋል። ምክንያቱም ወንድና ሴት ሁለቱም በጋራ ልጆችን ያፈሩት በጋራ ነው። መልካም ቤተሰብንም ያፈሩት በጋራ ነው። የተናጠል ነገር መሆን አይችልም። ለወንዱ መጠንከር ሴቷ ታስፈልጋለች። ለሴቷ መጠንከር ደግሞ ወንዱ ያስፈልጋል። አሁን እኛ ፒዝኔ ከተቀላቀሉ በኋላ በጣም አስተሳሰባቸው እንደተቀየረ የሚነግሩን እጅግ በጣም ብዙ ወንዶች አሉ። ከእነሱ አልፎ እናቶቻቸውን በጣም የሚያመሰግኑ በጣም ትልቅ አስተዋጽኦ ያላቸው ወንዶች አሉ መሀላችን ላይ።
በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልጊው ሀሳብ ካለ?
አመሰግናለሁ። ምንድን ነው በእኛ ማህበረሰብ ላይ ድህረ ወሊድ መደረት ወይም ፖስትፓርተም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እቻራስ ልታብድ ነው፣ ልክፍት አግኝቷት ነው፣ መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ኢንቴሽ ከከፈትኩኝ በኋላ እናቶች እንደማያውቁ ታውቂያለሁ። ወደ ሆስፒታል ለክትትል በሚሄዱ ሰዓት ላይ እች ነገር እንደ መጨረሻ ሰዓት ላይ አያ በትኩረት ቢደረግ አይደረግም እያልኩኝ ሳይሆን ግን በትኩረት ደግሞ ብትደረግ ምናልባት ካውንስሊንግ ቢጀመር እናቶች ስልጠና ቢሰጣቸው ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ቢቻለላለሁ።
ለነበረም ቆይታ በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁኝ።